ባለፉት አንድ ሁለት ክፍለ ጊዜያት የአንደኛ ዮሐንስን መልእክት አጠቃላይ መግቢያ የሚሆኑ ነገሮችን ለማየት ሞክረናል። የጻፊውን ማንነት የተጻፈበትን ምክንያት እምነትን ለማስረገጥ እንደሆነ እርግጠኛ እንዲሆኑ ለማድረግ እንደሆነ እምነትን ደግሞ ለማጥራት የተቀበሉትን የዘላለም ህይወትና እምነት እንዲያጠሩ ለማድረግ እንደሆነ ለማየት ሞክረናል። በአጠቃላይ ዋና ዋና የሚያስተምራቸውን ሐሳቦች አጠቃላይ በሆነ እንደ መግቢያ ለሰጣችሁ ሞክሬያለሁ። በስተመጨረሻም ደግሞ መጽሐፉን ለጥናት እንዲያመቸን በሶስት ዋና ዋና ክፍሎች ከፋፍለነዋል። ከእግዚአብሔር ባህሪ በፈለቀ በአንደኛ ዮሐንስ ላይ ባሉ የእግዚአብሔር ባህሪያት ላይ የተመሰረተ ክፍፍሎች አርገን መጽሐፉን ለጥናት እንዲመቸን ዝግጁ አርገን ነው የጨረስነው። ዛሬ ምዕራፍ 1ን የምንጀምርበት ክፍል ነው ይሄ። ስለዚህ በመጀመሪያ ለማድረግ ማስበው የአንደኛ ዮሐንስ መልእክት የመጀመሪያው ምዕራፍ 1 የመጀመሪያዎቹን 4 ቁጥሮች ይሄ እንደ ቅድመ ቃል እንደ መግቢያ የመጽሐፉ መግቢያ የመልእክቱ መግቢያ አድርጎ የተጠቀመበትን እሱን እናነባለን። አስቀድሜ እንደነገርኳችሁ የአንደኛ ዮሐንስ መልእክት ቢሆንም ደብዳቤ ቢሆንም ለአንድ ለታወቀ ኦዲየንስ አንባቢያን የተጻፈ ቢሆንም ግን አጀማመሩ በተለመደው የደብዳቤ አይነት መልክ የማይጀምር እንደሆነ ትንሽ ለማሳየት ሞክሬ ነበር። ልክ እንደ ዕብራውያን መልእክት በቀጥታ ወደ ትምህርቱና ወደ መልእክቱ ነው የሚሄደው። በተለመደው አይነት የሰላምታ የምስጋና የጸሎት አይነት አይደለም የሚጀምረው። ከተለመደው ለየት ባለ ሁኔታ ነው የሚጀምረው። እሱን በማንበብ እንጀምራለን። አንደኛ ዮሐንስ ምዕራፍ 1 ከቁጥር 1 እስከ 4 ድረስ ያለው እናነባለን። በአብዛኛው በመልእክቱ ውስጥ ስላለው ዋና ሐሳብ ባጭሩ የሚያስተዋውቅበት ክፍል ነው ይሄ። 4 ቁጥሮች ናቸው። በትልቅ መልእክት የታጨቁ 4 ቁጥሮች ናቸው። እነሱን እናነብና ከዛ እግዚአብሔር የሚያስተምረን ለማየት እንሞክራለን። ምዕራፍ 1 ከቁጥር 1 ጀምሮ እስከ ቁጥር 4 ድረስ ያለውን አነባለሁ። እንደዚህ ይላል። ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ሕይወትም ተገለጠ አይተንማል እንመሰክርማለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁም እንዲፈጸም ይህን እንጽፍላችኋለን ይላል። አጭር ጸሎት ልጸልይ። ጌታ እንዲያስተምረን እግዚአብሔር አምላካችን እነኚህን 4 ቁጥሮችና የዚህን መልእክት መክፈቻ ስናይ መንፈስህ እንዲናገረን እንዲያስተምረን አይናችን እንድትከፍትልን እንድትናገረን እጸልያለሁ። ሁሉን ለአንተ አሳልፈን እንሰጣለን። የልጅህ ወንጌል ክብር ብርሃን እንደገና እንዲያበራልን እንዲገለጥልን እንጸልያለን በጌታ በኢየሱስ ክርስቶስ ስም አሜን አሜን። አንደኛ ዮሐንስ ምዕራፍ 1 ከቁጥር 1 እስከ 4 ቀደም ብዬ እንዳልኩት ስለሚመጣው ስለሚያስተምረው ስለሚናገረው መልእክት በጣም ብዙ የታጨቁ ነገሮችን የያዘ ነው። በዚህ አሁን በምንኖርበት ዓለም በንግዱ ዓለም አይታችሁ እንደሆነ ነገሮች እቃዎች ለመግዛት ስንሄድ ከሚያጋጥሙን ነገሮች መካከል በጣም ትልቁ ቻሌንጅ ተመሳስለው የተሰሩ እቃዎች መብዛት ነው እና ጠንካራውን የታወቀውን በታወቁ ኩባንያዎች የተሰራውን ጥሩ የሆነውን እቃ አስመስለው በርካሽ ዋጋ የሚሸጡ ብዙዎች አሉ እና ተመሳስለ የተሰሩ ነገሮች በጣም ያምታታሉ። ስታያቸው መልካቸው አንድ ነው። ጠንካራ ይመስላሉ፣ የእውነት ይመስላሉ፣ ጀኑዊን ይመስላሉ። ግን ገዝተን ሄደን ስንጠቀምባቸው ወዲያውኑ እናውቃቸዋለን። ተመሳስለው በገጽታ ነው እንጂ የተሰሩት ኦሪጂናሉን አይነት አይደሉም። ኦሪጂናሌ ምርቶችን ማግኘት በጣም ከባድ እየሆነ መጥቷልና ተመሳስለው ከተሰሩ ነገሮች ጋር ይምታታል፣ ለመለየት በጣም አስቸጋሪ ነው። አንዳንዶቹ ወይ ትንሽዬ ነገር ያደርጉና ትንሽዬ የኦሪጂናሉን ነገር ያደርጉና ግን በአብዛኛው ፌክ የሆኑ ነገሮችን በመቀላቀል በጣም የሸቀጠ ዓለም እንደሆነ ሁላችን እናውቃለን። እና እኔ አሁን ዛሬ ስለ ቢዝነስ እና ስለ ሸቀጡ ለማውራት ሳይሆን ግን ሳምሃው ከወንጌል መልእክት ጋር በጣም ይመሳሰላል። ወንጌልም እንደዚያው በዘመናት ሂደት እየተቀላቀለ እየተሸቀጠ እየተጨመረበት ትንሽ ብቻ የወንጌል መልክ ያላቸው ግን በብዙ ነገሮች እየተሸቀጠ የመጣበት ጊዜ ስለሆነ በወንጌል ስም በጣም ብዙ ነገሮች እየመጡ ስለሆነ ብዙን ሰማለን። አሁን ስለ ወንጌል ብዙ የወንጌል መልክቶች እንሰማለን። ብዙ አይነት ትምህርቶች፣ መንፈሳዊ ትምህርቶችም እንሰማለን። ግን ሪሊ እውነተኛውን ወንጌል ለመለየት በጣም እስኪያስቸግር ድረስ በጣም የተቀላቀሉ ናቸው። አንዳንዶቹ ትንሽዬ ወንጌል ይኖርና በጣም በብዙ ነገር የታጨቀ ነው። እና አንደኛ ዮሐንስ ምዕራፍ 1 ከቁጥር 1 እስከ 4 እንደ ሌሎቹ የአዲስ ኪዳን መልክቶች ወንጌልን በማስተዋወቅ ነው የሚጀምረው። ወንጌል ሪሊ ምንድን ነው? ወንጌል ስለምንድን ነው የሚለውን ባጭሩ በማብራራት ነው የሚናገረው። ሰው እንድናውቅ ማለት ነው። ወንጌል ዝም ብሎ ጥቅስ የተጠቀሰበት ነገር ሁሉ ወንጌል ሊሆን አይችልም። ዝም ብሎ በቤተክርስቲያን መድረክ ስለተነገረ ብቻ አንድ ነገር ወንጌል ሊሆን አይችልም። ወንጌልን ወንጌል ያሰኙት ኤሌመንትስ አሉ። ወንጌልን ወንጌል ያሰኘው ዋና ነገር አለ፣ የክርስቶስን ወንጌል ማለት ነው። እና እሱን ምን ልዩ አደረገው፣ የወንጌልን መልእክት፣ የዘላለም ህይወትን የወንጌል መልእክት ምን ልዩ አደረገው የሚለውን ትንሽ በማሳየት ነው የሚጀምረው። ሰው እንድናውቅ ማለት ነው። ዮሐንስን በነበረበት ጊዜ ባለፉት አንድ ሁለት ሳምንታት እንዳልነው በጣም ብዙ የስህተት አስተማሪዎች፣ ብዙ የክርስቶስ ተቃዋሚዎች ስለነበሩ የክርስቶስ ተቃዋሚ መንፈስም ስለነበረ ክርስቶስ አለ ግን የክርስቶስ ተቃዋሚ መንፈስና ሐሰተኛ ነቢያትም ስለነበሩ የሚያስቷቸው ብዙ ስለነበሩ ስለ ወንጌል ቃል እርግጠኛ ስለሚሆንበት ስለ ወንጌል ቃል ምንነት መጀመሪያ እሱን በማስረዳት ነው የሚጀምረው። ዮሐንስ የሚሰብከውን የሚያወራውን የሚጽፈውን ምን እንደሚለው ተመልከቱ። መጀመሪያ ዮሐንስ አንደኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 1 እስከ 4 እናወራላችኋለን። ምዕራፍ 1 ለምሳሌ ምዕራፍ 1 ቁጥር 2 እናወራላችኋለን ይላል። እዚያው ላይ እንመሰክርማለን ይላል። እዛው ደግሞ ቁጥር 3 ላይ እናወራላችኋለን ይላል። ደግሞ እንደገና ቁጥር 3ን ሊጨርስ ሲል እናወራላችኋለን ይላል። ሲጨርስ እንጽፍላችኋለን ይላል። ሶ ይጽፈዋል፣ ይናገረዋል፣ ያወራዋል፣ ዲክሌር ያደርገዋል። እነኚህ የተጠቀመባቸው ቃላት በጣም ኃይል ያላቸው ቃላት ናቸው። እናውጃለን፣ እናወራለን፣ እንመሰክራለን፣ እንናገራለን፣ እንጽፋለን ይላል። ስለ አንድ ጉዳይ ማለት ነው። ስለ አንድ ጉዳይ ነው ግን እናወራላችኋለን። ምናወራላችሁ፣ ምንሰብክላችሁ፣ ምንጽፍላችሁ፣ ምናውጀው፣ ምንመሰክረው አንድ ነገር አለ ይላል። ስለዚህ ስለሚያወራው ነገር ይጽፋል፣ ስለሚናገረው ነገር ነው የሚጽፈው። ይህንን የሚናገረውን የሚያውጀውን ዲክሌር የሚያደርገውን ማለት ነው። የሚያስተምረውን የሚጽፍላቸውን በተለያዩ አይነት ቃላት ይገልጸዋል። የህይወት ቃል ይለዋል፣ ህይወት ይለዋል፣ የዘላለም ህይወት ይለዋል። በእነኚህ አራት ቁጥሮች ውስጥ በተለያየ ቃል ይገልጸዋል። ይህንን የሚያወራውን፣ የሚያውጀውን፣ የሚጽፈውን፣ የሚሰብከውን በእነኚህ ቃላት ይገልጸዋል። መጀመሪያ ሲጀምር የህይወት ቃል ይለዋል። ስለ ህይወት ቃል እናወራለን። ስለ ህይወት ቃል የህይወት ቃል ይለዋል። ከዛ ቀጥሎ ደግሞ በሁለተኛ ደረጃ ራሱን ህይወት ይለዋል። ይሄ እንደ ርዕሳችን አድርገን የወሰድን ማለት ነው። ቁጥር ሁለት ላይ ህይወት ተገለጠ ይለዋል። ስለዚህ ስለ እሱ ደግሞ እናወራላችኋለን፣ ስለተገለጠው ስለዚህ ህይወት እናወራላችኋለን ይላል። ከዛ እታች ወረድ ብሎ እዚያው ላይ የዘላለም ህይወት ይለዋል። የህይወት ቃል ህይወት፣ የዘላለም ህይወት የሚለው ይሄ ምንድን ነው ያለን እንደሆነ በአጭር ቃል ይሄ የህይወት ቃል የመጽሐፍ ቅዱስ አስተማሪዎች ሲሪየስሊ ሲያዩት ስለምንድን ነው የሚናገረው? ስለሚያወራው መልእክት ነው? ስለሚሰብከው ስብከት፣ ስለሚሰጠው ትምህርት ነው? ወይስ ስለ ራሱ ስለ ጌታችን ስለ ኢየሱስ ክርስቶስ ነው የሚሉ ገጽታዎችና ኦብዘርቬሽንስና ክርክሮች አሉ። ይሄ የህይወት ቃል ምንድን ነው? ይሄ የህይወት ቃል ምንድን ነው? ወንጌል በኢየሱስ የተሞላ ነው። ወንጌል አክቹሊ ኢየሱስ ራሱ ነው። ትንሽ ኢየሱስ ያለበት ሳይሆን፣ የተወሰነ ፐርሰንት ኢየሱስ ያለበት ሳይሆን፣ ወንጌል ራሱ ዘ ፐርሰን ኢየሱስ ነው። ስለ ኢየሱስ አልፎ አልፎ ይነገራል ሳይሆን ኤቭሪቲንግ ኢየሱስ ነው። መጽሐፍት ሁሉ ስለ እኔ ይናገራሉ እንዳለው ከዚህም ቃል ላብራራላችሁ ሞክራለሁ። ወንጌል ኢየሱስ ነው። ይኸው ስለ ህይወት ቃል እናወራላችኋለን ይላል። ይሄ የህይወት ቃል ማን ነው? ይሄ የህይወት ቃል ማን ነው? ከመጀመሪያው የነበረው ስለ ባጭሩ ስለ ከመጀመሪያው የነበረው እናወራላችኋለን። ስለ ከመጀመሪያው የነበረው ይሄ የህይወት ቃል ስለ ከመጀመሪያው የነበረው ነው ይላል። ይሄ ዮሐንስ ወንጌልን አብራችሁ ላጠናችሁ አብራችሁ ለተከታተላችሁ ሰዎች በጣም አዲስ ሐሳብ አይደለም። ዮሐንስ ወንጌሉንም ሲጀምረው ራሱ ሐዋርያው ዮሐንስ ስለሆነ ወንጌሉንም ሲጀምረው የሚጀምረው በመጀመሪያው ብሎ ነው። በመጀመሪያው in the very beginning ቃል ነበረ ይላል። ስለዚህ ወንጌሉም በመጀመሪያው ስለነበረው ቃል ነው። መልእክቱም አሁን ምን ሰብካለን እናስተምራለን እንጽፍላችኋለን እናወራላችኋለን ማለት በመጀመሪያው ስለነበረው ቃል ነው። ይሄ በመጀመሪያው በዘፍጥረት ምዕራፍ 1 ቁጥር 1 ላይ ያለው መጀመሪያው ነው። ወደ ኋላ ተመልሰን ብንሄድ ከፍጥረት በፊት ስለነበረው ማለት ነው። ከፍጥረት በፊት ስለነበረው ታስታውሱ ከሆነ ዘፍጥረት ምዕራፍ 1 ቁጥር 1 በመጀመሪያው እግዚአብሔር ነበረ ብሎ ነው የሚጀምረው። በመጀመሪያው እግዚአብሔር ነበረ God was there በመጀመሪያው እግዚአብሔር ከዛ በኋላ ያሉትን ሁሉ ፈጠራቸው የፈጠረውን ሁሉ እግዚአብሔር ፈጠረ። ያ በመጀመሪያው ነበረ። ከፍጥረት ሁሉ በፊት ግን ዝም ብለን ወደ ኋላ ብንሄድ የመጀመሪያው በመንለው በማናቸውም አይነት ሁኔታ አለ እግዚአብሔር። በመጀመሪያው እግዚአብሔር ነበረ ደን ሁሉ ነገር ፈጠረ እና በዚያ በመጀመሪያው ስለነበረው እናወራላችኋለን ስለ ኢየሱስ ማለት ነው። በመጀመሪያው ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ የሚለውን ዮሐንስ 1 1 ነው ሪፍሌክትም ያደርገው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ዮሐንስ መልእክት አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ታገኙታላችሁ። በመጀመሪያው የነበረው በመጀመሪያው ቃል ነበረ። በመጀመሪያው የነበረው ደግሞ ከማን ጋር ነው ያላችሁ እንደሆነ ከአብ ጋራ ስለነበረው ከመጀመሪያው የነበረውን ይልና ስለዚህ ስለ ህይወት ቃል እናወራላችኋለን። ከዛ ቁጥር 2 ተመልከቱ ከአብ ዘንድ የነበረው ይላል። ሶ በመጀመሪያው ከአብ ዘንድ ስለነበረው ኢየሱስ ክርስቶስ ማለት ነው። በመጀመሪያው ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ከአብ ዘንድ ነበረ ቃልም እግዚአብሔር ነበረ ስለተባለው ስለ ኢየሱስ ክርስቶስ እናወራላችኋል። ይሄ ቃል ይሄ ኢየሱስ ክርስቶስ በመጀመሪያው የነበረ የፍጥረት አካል አይደለም እሱ ፈጣሪ ነው። ከፍጥረት ሁሉ በፊት በመጀመሪያው የነበረ ሁሉን ነገር ካለመኖር ወደ መኖር ያመጣ አምላክ የሆነ ከእግዚአብሔር አብ ጋር በዘላለም ህብረትና አንድነት የሚኖር የሥላሴ ሁለተኛ አካል የሆነ እግዚአብሔር ወልድ ከአብ ዘንድ የነበረው ስለሱ እናወራላችኋለን። ሶ በመጀመሪያው የነበረ ነው ይሄ ኢየሱስ። ከዛ ተመልከቱ ይሄ በመጀመሪያው የነበረው ኢየሱስ ደግሞ በመጀመሪያው የነበረው ኢየሱስ በአካል የተገለጠ በታሪክ ውስጥ በአካል ሰው ሆኖ የተገለጠ በመጀመሪያው የነበረው አምላክ የዘላለሙ አምላክ ክርስቶስ ሰው ሆኖ ደግሞ የተገለጠ ነው። አምላክ ሰው ሆነ አንደኛ ዮሐንስ ምዕራፍ 1 እዚያው መልእክት ስለ ህይወት ቃል ከመጀመሪያው የነበረውን ይልና ይሄ ከመጀመሪያው የነበረው ደግሞ ሐዋርያው ዮሐንስ ከመጀመሪያዎቹ የአይን ምስክሮች ኢየሱስ ክርስቶስን ከተከተሉ 12 ሐዋርያት መካከል አንዱ ስለነበረ ይሄንን በመጀመሪያው የነበረው ግን መጥቶ አማኑኤል መጥቶ ማለት ነው የሰማነውን ባይኖቻችን ያየነውን የተመለከትነውንም እጆቻችን የዳሰሱት ነው ይላል። ይሄ በመጀመሪያው የነበረ ቃል ደግሞ በታሪክ ውስጥ የመጣ የሰማነው ያየነው የተመለከተ ነው በጆቻችን የዳሰሱት ነው ይላል። እና አይ ቲንክ ያ በዮሐንስ በህይወት በነበረበት ጊዜ ስለነበረ ብዙ የስህተት ፍልስፍናዎችና አስተምህሮች የተነሱት ይሄ ክርክሮችን ሁሉ የሚዘጋ ነው። ኢየሱስ ክርስቶስ የዘላለሙ አምላክ እንደሆነ ያ የዘላለሙ አምላክ ደግሞ እንደመጣ ሰምተናል ብቻ ሳይሆን አይቻለሁ በጆቻችን ዳብሰነዋል ነክተነዋል አይተነዋል። ከመጀመሪያ እስከ መጨረሻ ከጌታ ጋር ነበሩ መጨረሻም ላይ ከትንሣኤ በኋላ ራሱ ነክተውታል። ጎስት ሳይሆን ምትሃት ሳይሆን ኢየሱስ ክርስቶስ ከመጀመሪያው የነበረው ሞቶ መነሳቱ የታየ የተረጋገጠ ነው። አክቹሊ በዚህ የማይታመን መንፈስ ከእግዚአብሔር አይደለም ነው ዮሐንስ አንደኛ ዮሐንስ ምዕራፍ 4 እንደው ቀድመን አየነው እንጂ አንደኛ ዮሐንስ ምዕራፍ 4 ቁጥር 2 እና 3ን ስታነቡ ኢየሱስ ክርስቶስ የመጣ የተዳሰሰ የታየ በአካል የተገለጠ መሆኑን የማያምን መንፈስ ከእግዚአብሔር ሊሆን አይችልም። ምዕራፍ 4 ቁጥር 2 የእግዚአብሔርን መንፈስ በዚህ ታውቃላችሁ ይላል ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስም በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር ሊሆን አይችልም። ይህ የክርስቶስ ተቃዋሚው መንፈስ ነው ይላል። ያን ጊዜ የነበሩት የኖስቲክ አስተሳሰቦች ገና ከመጀመሪያው እንዳየነው አካልን ዝቅ የሚያረጉ ስለሆነ አካላዊ ነገርንም እንደ ክፉ ስለሚያዩ ኢየሱስ ክርስቶስ በአካል መጥቶ የተዳበሰ ሪሊ አካል የመሰለ ሳይሆን አካል የሆነ ነው ብሎ መቀበል አንዱ የሚክዱት ነገር ስለሆነ ይሄ መንፈስ ከእግዚአብሔር ይሆን አይችልም። ለምን? ኢየሱስ ክርስቶስ በታሪክ ውስጥ ደግሞ መጥቶ እምነታችን የታየ የተረጋገጠ የተዳበሰ የተሰማ ነው። ክርስቶስ የዘላለሙ ደግሞ ሰው ሆኖ መጥቷል። እግዚአብሔር የተመሰገነ ይሁን። በጣም በዓለም ላይ በጣም አስደናቂው ታሪክ፣ በዓለም ላይ በጣም አስደናቂው ኢቨንት አምላክ ሰው ሆኖ መምጣቱ ነው። የማይሆነውን ነው የሆነው ስለኛ ማለት ነው። ሊሆን የማይገባው ነው። አምላክ አምላክ ነው፣ ግን ሰው ሆኖ ያው አምላክ የዘላለሙ አምላክ ሰው ሆኖ ደግሞ መጣ። የሚታይ የሚሰማ የሚዳበስ በእጅ የሚዳሰስ ሆኖ መጣ አይተነዋል ብለው እርግጠኝነትን ይሰጣቸዋል። ኢየሱስ ክርስቶስ ሰው ሆኖ መጥቶ ሰምተነው አይተነው በእጆቻችን የዳሰሱትን እሱን እናወራላቸዋል። በታሪክ ውስጥ ደግሞ ጣልቃ ገብቶ የተረጋገጠ አምላክ ነው። ጴጥሮስም ሌላው ሐዋርያ ጴጥሮስ ስለሆነ በሁለተኛ ጴጥሮስ ምዕራፍ 1 ላይ ዝም ብሎ አንድ ሁለት ገጾች ወደኋላ ገለጥ ብታረጉ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ እኛ በሰው ብልሃት የተፈጠረ ታሪክ አይደለም እናወራላችሁ ይላል። ፊክሽን አይደለም የሚያወራ ሰው ሰራሽ ታሪክና ልብ ወለድና ተረት ተረት አይደለም። ወንጌል የታየ ነው። እምነታችን የታየ ነው። ሂስቶሪካሊ የእርሱን ግርማ አይተን እንጂ ብሎ ይሄ ስለ ግርማ መገለጥ ስለ መገለጥ ተራራ ስለነበረው ኤክስፒሪየንስ ይናገራል። የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችንን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ ይልና ከገናናው ክብሩ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ በመጣለት ጊዜ እኛ እዛው ነበርን፣ ሰምተናል፣ አይተናል ይላል ጴጥሮስ ራሱ። ሶ እምነታችን በታሪክ ውስጥ የታየ የክርስቶስ ሰው ሆኖ መምጣት ሰው ሰራሽ የሆነ ታሪክ ሳይሆን የታየ የተዳሰሰ የተሰማ እሱን ነው የምናወራላችሁ እርግጠኝነት ማለት ነው። በሌሎችም መልእክታት በምታዩበት ጊዜ ለምሳሌ ሐዋርያው ቅዱስ ጳውሎስም ስለ ትንሣኤ ሙታን ሲናገር ስለ ወንጌል ሲናገር ወንጌል የመጀመሪያ ያመናችሁትን የቆማችሁበትን የዳናችሁበትን ይህን ወንጌል እናወራላችኋለን ብሎ ስለ ሙታን ትንሣኤ ሲጀምር ጌታችን ከሞት ተነስቷል እና አስቀድሞ ለኬፋ ታይቷል፣ ከዛ ለሐዋርያቱ ታይቷል፣ ከዛ እየሰፋ 500 ለሚሆኑ ታይቷል። የታየ ነው፣ የተዳሰሰ የተጨበጠ ነው። ስለዚህ የወንጌል ይዘት ያ ከመጀመሪያው የነበረው አምላክነቱ ምንም የማይሸራረፍ ማለት ነው። አምላክነቱ ዘን ደግሞ ያየነው የዳበስ ነው ሰውነቱ። ይሄ ነው ወንጌል። ወንጌል ምንድን ነው ካለን አክቹዋሊ ወንጌል ማን ነው ብንል ነው የሚሻለው። ልዩነት የለውም። ወንጌል ምንድን ነው ብቻ ሳይሆን ወንጌል ሪሊ ማን ነው ነው። ወንጌል ስለ ምንድን ነው ሳይሆን አስቀድሞ ስለ ማን ነው ነው። ራሱ ነው ወንጌል፣ ራሱ ኢየሱስ ክርስቶስ ነው። አንድ የታወቁ የመጽሐፍ ቅዱስ አስተማሪ ፓስተር ጆን ፓይፐር የሚባሉ አንድ መጽሐፍ ትንሽ የመጽሐፍ ጽፎ ነበር፣ ጋድ ኢዝ ዘ ጎስፕል የሚል እግዚአብሔር ራሱ ነው ወንጌል የሚል ኢየሱስ ራሱ ነው ወንጌል እና ወንጌልን እንነግራቸዋለን ብሎ ስለ ወንጌል አንዳንድ ነገር ሳይሆን የሚነግራቸው ወንጌልን እንነግራቸዋለን። ይሄ ወንጌል ይልና ስለ ፐርሰን ነው የሚያወራው። ይሄ ወንጌል ከመጀመሪያው የነበረው አምላክ የሆነው ዜን ሰው ሆኖ በመካከላችን የተገለጠው ያየነው የዳበስ ነው፣ ስለ እሱ እናወራላቸዋለን። ወንጌል ማን ነው? የዘላለሙ አምላክ ሰው ሆኖ የመጣው ኢየሱስ ክርስቶስ፣ እሱ ነው ወንጌል። ዘ ፐርሰን ኦፍ ክራይስት ኢዝ ዘ ሜሴጅ። መልእክቱ ራሱ ኢየሱስ ክርስቶስ ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችን ጥበብ ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 5 ኢየሱስ ክርስቶስ ያውም እንደተሰቀለ ሆኖ እሱን እናወራለን እንጂ ራሳችንን አንሰብክም ኢየሱስን እንሰብካለን። ዕብራውያን ምዕራፍ 1 ቁጥር 1 አሁን እግዚአብሔር የተናገረው እግዚአብሔር በልዩ ልዩ አይነት መንገድና ጎዳና ሲናገር ቆይቶ አሁን ግን ዓለማትን በፈጠረበት ከመጀመሪያው ዓለማትን በፈጠረበት ደግሞ ደግፎ በያዘበት በልጁ ለእኛ ደግሞ ተናገረን፣ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። ሮሜ ምዕራፍ 1 ቁጥር 1 እስከ 3 ሐዋርያት በዚህ ምንም ወደፊት ወደ ኋላ የላቸውም። ሐዋርያዊ መልእክት ይሄ ነው። አፖስቶሊክ ሜሴጅ ራሱ ኢየሱስ ክርስቶስ ነው። ሮሜ ምዕራፍ 1 ቁጥር 1 እስከ 3 ላይም ለእግዚአብሔር ወንጌል ተለየ ይልና ጳውሎስ ስለ ራሱ ይሄ ጳውሎስ ለእግዚአብሔር ወንጌል ተለየ ይልና ይሄ ወንጌል ምንድን ነው ሳይሆን ኦልሞስት የሚያወራው ይሄ ወንጌል ማን ነው ነው። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ ከእሱ ስር ስለመጣ ደግሞ እንደ ቅድስና መንፈስ ደግሞ በመንፈስ ቅዱስ በኃይል ከሙታን በመነሳት የእግዚአብሔር ልጅነቱ ስለተገለጠ በኃይል የእግዚአብሔር ልጅ መሆኑ ስለተገለጠ ስለዚህ የዳዊት ልጅ የእግዚአብሔር ልጅ ሰውነት አምላክነት ይሄ ነው ወንጌል ማለት እና ከመጀመሪያ እስከ መጨረሻ ሐዋርያት ለሐዋርያዊው ወንጌል ዝም ብሎ የተወሰኑ ነገሮችን ስለ ኢየሱስ ማውራት ሳይሆን ወንጌል ራሱ ኢየሱስ ክርስቶስ ነው ከመጀመሪያው የነበረው ደግሞ በአካል የተገለጠው ኢየሱስ ክርስቶስ ወንጌል ጥቂት ስለ ኢየሱስ ከዛ ላለኛ ሳይሆን ወንጌል ኢየሱስና ኢየሱስ ብቻ ነው። እግዚአብሔር የተመሰገነ ይሁን። እኔ ብዙ ጊዜ የሚመጣልኝ ይሄንን ሳስብ ከዚህ ፊትም በተደጋጋሚ ተናግሬያለሁ። አንድ ጊዜ ከባለቤቴ ጋር በአሜሪካ ሀገር እንደዚሁ ለአገልግሎት ለጉብኝትና ለአገልግሎት ሄደን በነበረ ጊዜ አንድ ቤተክርስቲያን ስናገለግል የሚያስተናግዱን አስተናጋጆቻችን በጣም በጥሩ ሁኔታ ነበር የሚያስተናግዱን። መቼም በጣም በጥሩ ሁኔታ ነበር የሚያስተናግዱን እና የመጡ የሚያስፈልገንን ያረጉልናል፣ ያወጡናል፣ ያገቡናል፣ ምግብ ቤት ይወስዱናል፣ ቤተክርስቲያን ያደርሱናል፣ ይመልሱናል። የሚነዱንም እነሱ ናቸው፣ ሁሉ ነገር እነሱ ናቸው። ያ ሁል ጊዜ እንደሚያደርጉት ማለት ነው። እና ሲልቨር ስፕሪንግ የሚባል አንድ ከተማ አንድ ጊዜ በማታ ስንገባ እራት መብላት ስላልፈለግን ጁስ ገዝተን መግባት ፈለግን እና ዛሬ ጁስ ይዘን ነው የምንገባው ምናምን አለ እና ከዛ የሚያስተናግደን ወንድም በጣም ጥሩ የታሸጉ ጁሾች የሚሸጡበት ገበያ ውስጥ ወሰደን እና ባለቤቴ የማንጎ ጁስ ስለምትወድ በጣም በትልቁ የማንጎ ስዕል ያለበት እና በጣም ጥሩ የማንጎ ጁስ የሚመስል በካርቶን ገዝተን ሄድን ማለት ነው። ትልቅ የካርቶን ነው። እሱን በቃ ጠጥተን ተኛን ማለት ነው። በኋላ በጠዋት ተነስቼ የዛን ቀን በጠዋት ነበር የተነሳሁት እና ቀስ አድርጌ ካርቶኑን ሳየው ላዩ ማንጎ ጁስ ይላል። ደግሞ መሀሉ ላይ የካርቶኑ መሀል ላይ ያለውም ስዕል ትልቅ የማንጎ ስዕል ነው። በኋላ ቀስ አድርጌ ቀጫጭን ጽሑፎቹን ሳነብ 25% ማንጎ ነው ያለው ይላል። በጣም አስገነገጠኝ። ማንጎ መሳይ ነው፣ ግን ቀስ ብላችሁ በጥልቅ ስታዩት ማንጎ 25% ብቻ ነው። በጣም ያስደነገጠኝ ነገር ሌላው 75% ምን ይሆን የሚል ነበር። እና አንዳንድ ጊዜ ወንጌል አሁን ወንጌል ይመስላል፣ ኢየሱስ ኢየሱስ ይላል፣ ኢየሱስ ጌታ ነው ይላል፣ ስለ ኢየሱስ ይመስላል፣ ግን ጠጋ ብላችሁ ስታዩት ትንሽዬ ፐርሰንት ነው ወንጌል። ትንሽዬ ፐርሰንት ኢየሱስ ሳይሆን ከመጀመሪያ እስከ መጨረሻ ኢየሱስ ክርስቶስ የዘላለሙ ከመጀመሪያው የነበረው በአካል ደግሞ በስጋ መምጣቱን የሚያምን እሱ ነው ወንጌል። ስለ እሱ ነው ወንጌል። ሁለተኛ ስለሚሰብከው ወንጌል የሚናገረውን ሁለተኛውን ገጽታውን ልንገራችሁ። ሁለተኛ ገጽታ ወንጌል ባይ ኔቸር፣ ይሄ በሮሜ ምዕራፍ አንድም ላይ በጣም የተደጋገመ ነው። በአንደኛ ዮሐንስ መልእክትም በጣም አለ። ወንጌል ኢየሱስ ነው ራሱ። ሌላው የሚታወቀው ደግሞ ወንጌል ለዋጭነቱ ነው፣ ውጤቱ ነው፣ ውጤት አምጪ ነው። ወንጌል ዝም ብሎ አይነት ፍልስፍና ሳይሆን ወንጌል ሲሰበክ፣ ወንጌል ሲነገር፣ ለዚህ ነው የምንሰብከውና የምንናገረው እኮ ወንጌል ሲሰበክና ወንጌል ሲነገር ስለሚሆነው ነገር ተናገሩ ተመልከቱ ስለሚሆነው ነገር ተመልከቱ። ወንጌል ውጤቱ ሲሰበክ የዘላለምን ሕይወት ለሰዎች ይሰጣል። የሰዎችን ሕይወት ይለውጣል። የዘላለምን ሕይወት ይሰጣቸዋል። ቁጥር ሁለት ጀምሮ እናወራላችኋለን፣ እንመሰክራለን፣ ሕይወት ተገለጠ፣ አይተንም እንመሰክራለን፣ ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። ከዛ ምን ይሆናል? ይሄ ሲሆን አንድ ቃል ነው የሚጠቀመው፣ ኅብረት ይሆናል። ኅብረት እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ከእኛ ጋር ኅብረት እንዲኖራችሁ ያየነውን የሰማነውን ለእናንተ ደግሞ እናወራላችኋለን። ከእኛ ጋር ኅብረት እንዲኖራችሁ ይልና ይሄ ኅብረት ግን ዝም ብሎ ከሰው ጋር ኅብረት ሳይሆን ከሰው ጋር አንድ ላይ በኋላ ምን መጣበታለን፣ ከሰው ጋር አንድ ላይ ከእኛ ጋር ኅብረት እንዲኖራችሁ ያየነውን የሰማነውን ደግሞ ለእናንተ እናወራላችኋልና ኅብረታችን ትገደር ኅብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ስለዚህ ሲሰበክ ሲነገር ዓላማው ዮሐንስ የሚሰብከው እነግራችኋለን፣ እንመሰክርላችኋለን። ምን እንዲሆን? ኅብረት እንዲሆንላችሁ። ከማን ጋር? ከአብና ከወልድ ጋር ኅብረት እንዲሆንላችሁ። የዘላለም ሕይወት ማለት ይሄ ነው። የዘላለምን ሕይወት እናወራላችኋለን። የዘላለም ሕይወት ምንድን ነው? ኅብረት ከእግዚአብሔር ጋር፣ ፌሎሺፕ ከእግዚአብሔር ጋር። ይሄ ኅብረት ከእግዚአብሔር ጋር ከሰዎችም ጋር ይገለጣል፣ እንመጣበታለን። ግን ውጤቱ ወንጌል ሲነገርና ሲሰበክ ውጤቱ ሰዎችን ወደ እግዚአብሔር ኅብረት ያመጣችኋል፣ ፌሎሺፕ ያመጣችኋል። ይሄ አስገራሚ ነው፣ ከመስበክም በላይ ነው። ትልቁ የሰው ልጅ ክራይሲስ ዘፍጥረት ምዕራፍ 2ና 3 እንድታነቡ አበረታታችኋለሁ። የሰው ልጅ ኦሪት ዘፍጥረት ምዕራፍ 2 ላይ ሲፈጠር ከእግዚአብሔር ጋር ቀጥታ ግንኙነትና ኅብረት ያለው ነው። የእግዚአብሔር ወዳጅ ኅብረት ከእግዚአብሔር ጋር ያለው ነው። የሰው ልጅ የፍጥረት አካል ነው፣ የተፈጠረ ነው። ፈጣሪ ደግሞ ፈጣሪ ነው። ግን በጣም የሚያስገርመው ነገር ፈጣሪ በተለየ ሁኔታ ከፍጥረቱ ጋር ኅብረት ነበረው። በጣም ያስደንቅ ነበር። እግዚአብሔር ወርዶ ከሰዎች ልጆች ጋራ ከአዳምና ሔዋን ጋራ ህብረት ነበረው። አዳምና ሔዋን ወደው ኃጢአት ሲሰሩ በሰይጣንም ተታለው ኃጢአት ሲሰሩ ምንድነው የሆነው? ትልቁ ዲቫስቴቲንግ ነገር ባለም ላይ የመጣው ካላችሁ ያ ህብረት ተቋረጠ ማለት ነው። የሰው ልጅም እግዚአብሔርን ሊቀርብ አይችልም፣ ሸሽ። እንዲሁም እግዚአብሔር ፈልጎት መጣ እንጂ ሰው ፈላጊ አልነበረም። ሰው ሸሸ ከእግዚአብሔር። እግዚአብሔር መጥቶ በኋላ አዳም ወይ የት ነህ ብሎ ፈልጎ እንደገና ለህብረት ጠራው። በኃጢአት ምክንያት ሰው ከእግዚአብሔር ራቀ። ከዘፍጥረት ምዕራፍ 3 ጀምሮ ሰው ከኃጢአት ራቀ እና የመጽሐፍ ቅዱስም ዋና ጥያቄ የእኛም ዋና ጥያቄ ሊሆን የሚገባው መሰረታዊ ጥያቄ ወደ ፈጠረን ፈጣሪ አምላክ ተመልሰን እንዴት ያንን ህብረት እንመሰረታለን ነው። የሁሉ መጽሐፍ ቅዱስ የተጻፈው ለዚህ ነው። ምን ሰብከውም ይሄ ነው። ያ ህብረት እንዴት እንደገና ይመለሳል? የተከለከልንበት ህብረት ከእግዚአብሔር ጋር እንዴት እንደገና ይመለሳል ነው። እሱ ነው የዘላለም ህይወት ማለት እና በክርስቶስ ያገኘነው እሱ ነው። ክርስቶስ መጥቶ ኃጢአታችንን በመስቀል ላይ ተሸክሞ ሲሞትልን በስጋው መቆረስ ወደ እግዚአብሔር መግባት ሆነልን። ዕብራውያን ምዕራፍ 10 እንደሚነግረን ድፍረት አገኘን ወደ እግዚአብሔር ለመግባት ህብረት ሆነልን። እሱን ነው የዘላለም ህይወት የሚለው። የዘላለም ህይወት ከእግዚአብሔር አብ ከእግዚአብሔር ወልድ በመንፈስ ቅዱስ አማካኝነት የሚኖረን ህብረት ነው። ዮሐንስ 13 ላይም ጌታችን ሲጸልይ እንደተናገረው ቁጥር 3 ላይ ይህች ናት የዘላለም ህይወት፣ ይህች ናት የዘላለም ህይወት አንተን ሕያው አምላክ እንዲያውቁ ልጅህን የላከውን ኢየሱስ ክርስቶስን እንዲያውቁ። ያቺ እውቀት ናት፣ ያቺ ህብረት ናት የዘላለም ህይወት። የዘላለም ህይወት ዝም ብሎ ዘላለም መኖር አይደለም። ዝም ብሎ ዘላለም መኖር አለበት፣ ግን ዝም ብሎ ዘላለም መኖርም እኮ አይደለም። የዘላለምን ህይወት በጣም ዩኒክና ልዩ ያደረገው ዝም ብሎ መኖራችን አይደለም። ዝም ብሎማ መኖራችን እንኳ አይቀርም። ዝም ብሎ ለሁልጊዜ መኖራችን ሳይሆን፣ ዝም ብሎ ለሁልጊዜ ሕያው ሆኖ መኖር ሳይሆን ህብረት ከእግዚአብሔር ጋር እሷን አትኳለች። አሁን ለምሳሌ የዘላለም ህይወት አለን የምንለው አሁን ህብረት ከእግዚአብሔር ሰው ኢየሱስ ክርስቶስን ሲያመንና ሲቀበል የዘላለም ህይወት አለው። ጌታችንም የመጣው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ቅዱስ መጽሐፍ እንደሚነግር ዓለሙን ሁሉ እንዲሁ ወዷል፣ በእርሱ የሚያምን የዘላለም ህይወት እንዲኖረው እንጂ ተቃራኒው እንዳይጠፋ ከእግዚአብሔር ለዘላለም እንዳንጠፋ ህይወት እንዲሆንልን ግንኙነት እንዲሆንልን ነው ኢየሱስ ክርስቶስ የመጣው። ትልቁን ችግር ነው የፈታው። ከእግዚአብሔር ጋር ያለን ህብረት ተወግዶ ነበር፣ ሞተን ነበር፣ ርቀን ነበር። ህይወትን ሰጠን። ህይወትን ሰጠን ማለት ከእግዚአብሔር ጋር ህብረትን ሰጠን። ይሄ ሲሆን ደስታችን ፍጹም ይሆናል ይላል። ደስታችን ፍጹም እንዲሆን እንዲፈጸም ይህን እነግራችኋለን፣ እናወራላችኋለን። በፍጹም ደስታ የተሞላ ህይወትና ህብረት ከእግዚአብሔር ጋር ሰጠን በክርስቶስ። ወንጌል ኢየሱስ ነው። ወንጌል የዘላለምን ህይወት ይሰጣል። ይሄ የዘላለም ህይወት ደግሞ ለዘላለም ህብረት ከእግዚአብሔር ጋር ነው። በወንጌል ሳቹሬትድ የሆነ የሞላ ኤክሳይትድ የሚሆን ህይወትን እግዚአብሔር ለሁላችን ይስጠን። ይሄንን መሰረት ይዘን ነው ከዚህ በኋላ ወደ መልእክቱ የምንሄደው። ክርስትና ህብረት ከእግዚአብሔር ጋር ነው።